ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው።
በአዲስ አበባ የጀማሪ ስራ ፈጣሪዎች ማትጊያ ማዕከል በርካቶችን ለመልካም ደረጃ እያበቃ መሆኑ ተሰምተዋል። ሙሉ ጉዳዩ በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታም ስዩም እመራለሁ። ዛሬ በቅንብሩ አብሮኝ የሚያመሸው ኤልያስ አስማረ ነው። አብራችሁ እንድታመሹ አስቀድሜ ጋብዛለሁ። ወደ ቀዳሚ መሰናዶ እንሻገር። አዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት ዓመት በፊት የተቋቋመው ክሬቲቭ ሀብ የወጣት ስራ ፈጣሪዎች ማትጊያ ማዕከል ሲሆን ጀማሪ ስራ ፈጣሪዎችን ይደግፋል። የተቋሙ ስራ አስኪያጅ እንደገለጹት ክሬቲቭ ሀብ የስራ ፈጠራ ሀሳብ ያላቸውን ወጣቶች በአባልነት ይቀበላል። ከዚያም የተለያዩ ስልጠናዎችን በመስጠትና ሀሳቦቻቸውን ወደ ተግባር የሚለውጡበት ቦታና ቤተ ሙከራ በማዘጋጀትም ያግዛቸዋል። የማዕከሉ ተጠቃሚዎችን በማዕከሉ ድጋፍ ሀሳቦቻቸውን ወደ ተግባር ለመቀየርና ስራዎቻቸውን ለማስፋፋት እንደቻሉ ይናገራሉ። ገብረ ሚካኤል ግብረ መድን አጭር ዘገባ ልኮልናል።
ኤርሚያስ ፈንታው የክሬቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ስራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይን እና በሌሎችም ስራዎች ላይ እንደተሰማሩ ይናገራል። ክሬቲቭ ሀብ የስራ ፈጠራ ሐሳቦቻችንን ወደ ተግባር ለመለወጥ አስችሎናል የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል።
የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕረነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡ ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው ማህበረሰብ ላይ ባሉ እንደዛ ያለበት ቦታ ነው እና ስለዚህ እኔ ሳወራ ማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለመቀየር ነው የሚያወራው። ሁላችንም ካምፓኒዎች ኖሮን ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙንን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነው እና ስለዚህ በሱ መንገድ ስናየው ክሬቲቭ በጣም ብዙ ሰው ጠቅሟል ብዬ አስባለሁ።
ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይን እና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች 5 ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች።
ኮሮና ታይም ላይ በጣም ነገሮች የወደቁበት ሰዓት ነበረ። ብዙ ኪሳራዎች ነበሩ። እንደ አዲስ የምንጀምርበት ሞመንት ነበር የዛ ጊዜ ላይ። ከሞራልም አንጻር ብቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኢኒሼት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንቶርሺፖች አሉ። ብዙ በቃ ብቻ ሰውም ትተዋወቃለህ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው።
ክሬቲቭ ሀብ ከሁለት ዓመታት በፊት በመንግስት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ስራዎች ላይ ተሰማርተው የነበሩ 50 ወጣት ስራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ስራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ስራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል።
ስልጠናዎችን እንሰጣቸዋለን። ያ ስልጠና እነሱ ልጆቹ ላይ ስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስፍራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆን ይችላል እየሰሩ ያሉት። ያንን ክፍተት ሊያጥብላቸው የሚችል ወይም እነሱን ሊያሳድጋቸው ቢዝነሳቸው ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን፣ ወርክሾፖችንም እንሰጣለን ማለት ነው።
አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው ዓለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሚያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች።
ፐርሰናል ሆኖ የነሱንም ውድቀት ያለበትን ውድቀት አንስቶል እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትናል። የሰውን እድገት ስታየው አንተ ሞራል ይስማልና እንደዚህ አይነት ሰዎች በብዛት ነበሩ እዛ ታይም ላይ። ከኋላ ያለውን ስትራግል ማጣቀው ከሆነ አንተ እንዴት እንደ ሂውላ የጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ ምን ያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እሱ ከሱ እጪ ምን አለ ውድቀቱላ ያለፈበትን ስታየው ላንተም በቃ እንዴ እኔስ ብለም እንትን ማለት ይችላል።
ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን ያመላከተን ነው ይላል።
የተለያዩ ሰዎች እየመጡ አንቷንም ይሁን በግሩፕም ያንን ትሬኒንግ ስልጠና ምናምን በመናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል ወይ እነዛን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላልና በሱ የበለጠ ጥቅም አለው ብዬ አስባለሁ።
ኤርሚያስ ከጓደኞቹ ጋራ ማዕከሉን ከተቀላቀሉ በኋላ ስራዎቻቸውን ማስፋፋት እንደቻሉ ይገልጻል።
ክሬቲቭ አፕስ ገባ የነበረኝ አንድ ካምፓኒ ወይም ደግሞ አንድ ስታርታፕ ነው የነበረኝ አሁን 5-6 አለኝ።
የፋሽን ዲዛይነሯ ሳራ ንጉሴም ማዕከሉ በሰጣት ድጋፍ ስራዋ ማደጉንና ገበያውም መስፋፋቱን ትገልጻለች።
የዛሬ 5 አመት ውጣኝ ጁለሪ ላይ እየሰራው ነበር። ልብስንም ገና እንደ ስኬች ደረጃ ላይ ያለውበት ፖይንት ነበረ። እያለ ነው እዚህ ደረጃ የደረሰው። ኢንተርናሽናል ፖይንት ላይ ደርሰናል። ወደ ኒውዮርክ ምናምን እንልካለን በፒሳዎችም ቢሆን ተቀባዮች አሉን። እዛ ስቶሮች ላይ የምንሸጥበት ሁኔታ አለ። አንደኛው እዚህ ቦታ ላይ እንድደርስ በጣም ኢንፍሉዌንስ አለው ብዬ ከማስብበት ቦታ ክሬቲቭ አብ ነው።
ወጣቶቹ አዳዲስ ስራዎቻቸውን እንዲያሳዩና ከተለያዩ ሰዎች ጋር እንዲገናኙ ለማስቻል በማዕከሉ ውስጥ በየጊዜው አውደ ርዕዮችን እንደሚያዘጋጁ ስራ አስኪያጁ አቤኔዘር ሰይፈ ይናገራል። በማዕከሉ መጠቀም ለሚፈልጉ ስራ ፈጣሪዎች ብዙ እድሎች እንዳሉም ያብራራል።
አሁን ፋሽን ላይ የሚሰሩት ልጆች ልብስ ላይ ነው የሚሰሩት። ICT ላይ የሚሰሩት ልጆች ደግሞ የተለያዩ ዌብሳይቶች፣ ሞባይል አፕሊኬሽኖችን ይሰራሉ። ለምሳሌ ፋሽን ላይ ያሉት ልጆች ከICT ላይ ከሚሰሩት ልጆች ጋር በማገናኘት ለነሱ ኢኮሜርስ፣ ይሄ የኦንላይን በኢንተርኔት ገብተው የመገበያየት በደንብ እንዲያሳድጉ እናረጋቸዋለን ማለት ነው። ሁለቱም አንድ አይነት ሌቭል ላይ ያሉ ስታርታፖች ለነሱ ዌብሳይት መስራት ይችላሉ ማለት ነው። ይደጋገፋሉ። እንዲደጋገፉም እድል እንሰጣቸዋለን ማለት ነው።
ማዕከሉ ከተቋቋመ ጀምሮ እስካሁን በ8 ዘርፎች የተሰማሩ 250 ወጣት ስራ ፈጣሪዎችን በነጻ ያገዘ እንደሚገኝ የሚናገረው አቤኔዘር አሁንም እንዲህ አይነት ወጣቶችን ለመቀበል ዝግጁዎች ነን ይላል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። ከአንድ አመት በፊት በፕሪቶሪያ የተደረገውን ግጭት በዘላቂነት የማቆም የሰላም ስምምነት እጅግ ብዙ የክፍተቶች እንዳሉበት ቢገለጽም ጦርነት ሲካሄድ በቆየባቸው አካባቢዎች ሰላም እንዲሰፍን ለማድረግ አስችሏል። በጦርነቱ ተሳታፊ በነበሩት በትግራይ፣ በአማራና በአፋር ክልሎች ያሉ ወጣቶች በሰላም ስምምነቱ አስፈላጊ ላይ ይስማማሉ። ይሁን እንጂ በፕሪቶሪያው ስምምነት ላይ የተለያዩ አቋሞች እንዳላቸው ለአሜሪካ ድምጽ አስታውቀዋል። የዚህን ጉዳይ ዝርዝር ኤደን ገረመው ታስደምጠናለች።
ከአንድ አመት በፊት የጦርነት ማዕከል በነበረችው ትግራይ ሽረ እንደ ስላሴ ነዋሪ የሆነው የሁለተኛ ዓመት የቲያትር ጥበብ ተማሪ ሰመረ መኮንን በኢትዮጵያ የፌዴራል መንግስትና በህወሓት ኃይሎች መካከል የተፈረመው የፕሪቶሪያው የሰላም ስምምነት በትግራይ ያለውን ችግር ሙሉ ለሙሉ ባይቀርፍም የሰላም ንፋስ እንዲነፍስ እድል ፈጥሯል ብሎ ያምናል።
የፕሪቶሪያ ስምምነት ከተፈረመ ወዲህ ትግራይ ላይ ብዙ ነገር አለ፣ ብዙ ለውጦች አሉ። ቢያንስ የብርስና የድሮን ድምፅ፣ የውጊያ ድምፅ ምናምን አትሰማም ከተማ ላይ፣ ገጠርም ቢሆን እንደዛ አይነት ነገር አለ። እህልም ይገባል በትንሹ ማለት ነው። ላይክ እንደ ድሮ አይደለም ያለው ሁኔታው። ግን የፕሪቶሪያው ስምምነት የዘገየም ቢሆን ብዙ ሰው ዋጋ የከፈለ ሰው ነበርና ከዛ ቀድሞ ቢሆን ብለህ የምታስበው ነገር አለ በፕሪቶሪያ ስምምነት። እኔ ለምሳሌ ወንድሜ ከፕሪቶሪያ ሳምንት በፊት ነው ሰውው እና ቢያንስ ቀድሞ ቢሆን ምናምን ትላለህ። ብዙ ወጣቶችን ማትረፍ ይቻል ነበረ በጦርነቱ ምክንያት እና አሁንም ሙሉ በሙሉ እንኳን ባይባሉም የሻዕቢያ ሰራዊትም አለ፣ ትግራይ ውስጥ የአማራ ኃይሎች እንያዘሳሉ እና እንደዛ አይነት ነገሮች ችግሮች አሉ። የተፈናቀለውን ወደ ሰው አልተመለሰም። እንደዛ አይነት ችግሮች አሉ እንጂ ብዙ ጥሩ ቀን ነበረ ብዬ ነው የማስበው። ሶሪያ ስምነት
በተመሳሳይ የአፋር ክልል የሰመራ ዩኒቨርሲቲ የፖለቲካ ሳይንስ የመጨረሻ ዓመት ተማሪ የሆነው ሀቢብ መሐመድ የፕሪቶሪያው ስምምነት ዝርዝር ፖለቲካዊ ጉዳዮች ውስጥ ባይገባም የታለመው ሰላም የመጣበት ስኬታማ ውል ነው ብሎ ያምናል።
ሰላም ስምምነት ጉዳት አይኖረውም። ሰዛሬም ለአንድ ዓመት ያክል ጥቅም ያየ ነው። ያ ማለት ምንድን ነው? አንደኛ ጦርነቱ ህዝባዊ ደረጃ ደርሶ ስለነበረ በህዝባችን ደግሞ እያንዳንዱ ቤት ገብቶ ስለነበረ በተለይ ደግሞ አፋር ላይ በተለይ በልዩ ሁኔታ ሁለት ዞን ዞን አራት እና ዞን ሁለት ጦርነት ገብቶ የነበረበት ህዝብ ነው። ቢያንስ 50% ህዝብ የጦርነቱ ተጠቂ ነው። ስለዚህ በዳይሬክት ማለት ነው ኢንዳይሬክት ሳይሆን ዳይሬክት የጦርነቱ ተጠቂ ከ50% በላይ ወረዳዎችና ህዝብ ተጠቂ ስለነበረ ጦርነት መቆሙ በመጀመሪያ ደረጃ ለእኛ ጥቅም ነው የሚሰጠው።
ይሁን እንጂ በአማራ ክልል በባህር ዳር ከተማ በንግድ ስራ ላይ ተሰማርታ የምትሰራው ብርቱካን አበበ የሰላም ስምምነት በሀሳብ ደረጃ መልካም ቢሆንም የፕሪቶሪያው የሰላም ስምምነት ግን ግልጽ አለመሆኑ በክልሉ ይበልጥ ግጭትና ውጥረት እንዲሰፍን አድርጓል ትላለች።
ምንም ያገኘው ነገር የለም። አንደኛ ስምምነቱ ግልጽ አይደለም። መንግስት ራሱ ተስማምቶ መጣ፣ ለህዝብ ግልጽ ያደረገው ነገር የለው። ግልጽ አለማድረጉም የተነሳ የአማራ ክልል በተለያየ ቦታ ግጭት ነው። ከግጭቱም አልፎ ኑሮ ውድነት ነው። ለምን? ግጭት ሰላም በሌለበት አካባቢ ሁሉም ነገር ሰላም ሲሆን ነው ሁሉም ይሸራሸል። አሁን ባህር ዳር ከተማ አሁን ለምሳሌ በጣም በውጥረት ላይ ነው የምንኖር። ስለዚህ ይህ ስምምነት መጀመሪያ ስስማሙ መንግስት የተስማማበትን በዚህ ነጥብ ተስማምቻለሁ ይሄን ይሄን ላረግ ነው ብሎ በህዝብ ይፋ ቢያደርግ የተሻለ ነው። ግን ለእኛ ስምምነቱ የባሰ ዱብዳ ነው የሆነብን ግጭቱም ተነሱ።
የሰመራ ዩኒቨርሲቲ ተማሪው ሀቢብ መሐመድ በክልሉ ቢዘገይም የመልሶ ማቋቋም ስራዎች መጀመራቸውም ተስፋ ሰጪ ናቸው ይላል።
ግልጽ ነው ምክንያቱም ጦርነቱ የነበረው በትግራይ ክልል ነበረው በህወሓትና በፌዴራል መንግስት በኩል በመንግስት ላይ በተከፈተ ጥቃት መነሻ ነው። ስለዚህ በዛ በሁለቱ አካላት መሀል የተደረገ ስምምነት ግልጽ ነው። ሌሎች ጦርነቶች አይነሱም ወይ? ስምምነቱ ለዛ ጦርነቶች ኃላፊነት ይወስድ አይደለም። መልሶ ማቋቋም ስራዎች አሁን እየተሰሩ ቢሆንም ግን ዘግይተዋል የሚል አመለካከት አለኝ። በኛ ክልል በጣም በዘርፈ ብዙ ድጋፍ ተደርጓል። ስራ እድል የተፈጠረላቸው ለምሳሌ በእርሻ ላይ በማህበር አደራጅተው በእርሻ የተሰማሩ አሉ።
የሽረ እንደ ስላሴው ነዋሪው ሰመረ መኮንን በቀጣይ የክልሉ እጣ ፈንታ ዙሪያ ስጋቶችና ጭንቀቶች አሉት።
ያው እውነት ለመናገር በኢትዮጵያ ተስፋ የቆረጥኩበት ጊዜ ነው እንደ እኔ ሀሳብ ማለት ነው። እና ላይክ ሰርተን መለወጥ ምናምን እኔ ዩኒቨርሲቲ ተማሪ ነኝ አጋጣሚ እና ተስፋ ታጣበታለህ በነበረው ሁኔታም ላይክ ስራማውን ሊሆን ይችላል ምንም አይነት የስራ ሁኔታውን ከበፊት እንደ በፊት አይደለም ግን ትንሽ ለውጥ ያለ ይመስለኛል። ስለመስራት ስለመለወጥ ምናምን ደፋ ቀና ሲል ማየት ጀምሬያለሁ ብዬ ነው የማስበው። በስነ ልቦና እንደ እኔ እንደ ሰመረ ለምሳሌ ቀይ ባህር ኬዝ ምናምን ሲነሳ በቲቪ ምናምን ሲመለከት የሆነ ፍርሃት ይሰማኛል እንደ ትግራዋይ ማለት ነው። ምክንያቱም ጦርነቱ ከተካሄደ በትግራይ መሬት ነው የሚያልፈው ምናምን ብዬ ስለማስብ ዋጋ ሊከፍል ነው ይሄ ምናምን ብዬ ይጨነቃለሁ። እንደ ድሮ እንደዛ አይነት የስነ ልቦና ፍርሃት አለኝ። እኔ የተፈናቃዮቹ ጉዳይ በጣም ያሳዝነኛል እና ተፈናቃዮቹ አሁን በቂ መጠለያም የላቸውም ችግር ውስጥ ነው ያሉት ብዬ ነው የማስበው እና አዝናለሁ። እዛ ከምዕራብ ትግራይ እና ከደቡብ ትግራይ የተፈናቀለ ብዙ ጊዜ በትግራይ ታሪክም ድርቅ ምናምን ሲነሳ ወደ ምዕራብ እና ወደ ደቡብ ይሄደ የሚሰራበት ምን ነው እና አሁን ተቸግሮ ምናምን ሳየው ትንሽ ይሰማኛል።
በተመሳሳይ የባህር ዳር ነዋሪ የሆነችው ብርቱካንም ከሰላም ስምምነቱ በኋላ በክልሉ የተፈጠረው ግጭት ማህበረሰቡ በሰላም ወጥቶ እንዳይገባ እንዳደረገው በመግለጽ ከባድ የስነ ልቦና ጫና አሳድሯል ትላለች።
እኮ ስራም የለም ራፊ በስቷል። በየወጣንበት ሰው ቤትሽን አንኳኩቶ ሌባ ቤት እየገባ እኮ ነው ያለ። ቤትን አንኳኩቶ ሌባ ነው። መንግስትን ሌቦች ሊቆጣጠርልን አልቻለም። ሌቦችን ፖሊስ ቤሽ አታመለከችም። ፖሊስ ጣቢያ የለም። ሴቴሽን እኔ እንደ ራሴ ተጨንቄ ነው ተቀምጬ ነው የሚልሽ የእርጋታ ካገኘሽ እንኳ አላየሉ። ስለዚህ ሌባ ያለበት ሌባ ዘራፍ የበዛበት ሀገር ላይ እንዴት አይነት የስራ ሰላም ከሌለ ደግሞ ምንም ነገር የለም። አሁን እኛ ስጋቱ ራሱ ሊገለን አንድ አመቱ በጣም ከባድ ነው፣ ውጥረት ነው።
ጦርነቱ በተካሄደባቸው አካባቢዎች አንጻራዊ ሰላም ቢሰፍንም የማህበረሰብ ስነልቦና ላይ ግን በበቂ ሁኔታ እየተሰራ እንዳልሆነ የማህበራዊ ሳይንስና የስነልቦና ባለሙያዎች ይስማማሉ። የአሜሪካ ድምጽ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የስነ አእምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ በቅርብ ጊዜ የተሰሩ ጥናቶች የስነልቦና ችግር ከፍ ማለቱን አመላክተዋል ሲሉ አስታውቀዋል።
እያስተዋልናቸው ያሉ ጫናዎችም አሉ፣ ጥናቶችም ውጤቶች አሉ። ከአራቱ ወጣቶች አንዱ በተለያየ አይነት የስነልቦና ችግር እንደሚገጥመው ጥናቶች አሳይተዋል። ይህ ማለት ጭንቀት፣ ድብርትና ራስ ላይ ጉዳት ማድረስንም ጨምሮ ጥላሸት፣ ተስፋ መቁረጥ ከአራት ወጣት አንድ ወጣት ከባድ ያልሆነ የስነ ልቦና ጭንቀት እንደሚያጋጥማቸው እናውቃለን።
ሀገሪቱ አሁን ያለችበት የፖለቲካና የምጣኔ ሀብት ምህዳር ከወጣቶች ፍላጎትና መሻት ጋር እንደማይመጣጠንም ዶክተር አወቀ ያስረዳሉ።
ወጣቶች ጋር ለየት የሚያደርጋቸው አንደኛ ነጋቸውን ሰርተው አልጨረሱም። ስለዚህ ክሊር የሆነ ፍኖተ ካርታ ለህይወታቸው በጣም የመፈለግ ጉልበት ላይ ነው ያሉት። እሱ ሲጨልም መንገዱ ይጠፋቸዋል። ሁለተኛ ደግሞ ከህይወት ልምድ የሚባለው ማጣት አለ፣ ማግኘት አለ፣ በህይወት መቆም አለ፣ መቀጠል አለ ሚል ይሄ ተጠራቀመ ከህይወት ልምድ የመጣ ትምህርት የለም። እዚህ አመት እንደዚህ አድርጌ ምናምን በጣም ኢነርጀቲክ የሆነና ውስጥ ያለ ስሜት አለ፣ አንገርም አለ። አንገርም ላይሆን ይችላል ነስሰም እሱ በሆነ ነገር መገለጽ መቻል አለበት። ወይ ትምህርታቸውን ተምረው ወይ በፈጠራ በስፖርታዊ እንቅስቃሴ በሆነ ነገር ነው ዲስቻርጅ የሚደረገው ብዙ ጊዜ እና አጋጣሚው ሳይኖር ሲቀር ስታክ የማድረግ ነገር በማሰብ ማቆም፣ ከዛ ደግሞ ቶሎ ዴስፔሬት መሆን፣ እጅ መስጠት፣ ከዛ ቶሎ ራስ ላይ ጉዳት ለማድረስ ወይም ደግሞ ለዓለምም ለእኔ ትረስትድ አይደለችም ወይ ደግሞ የምታምንባት አይደለም፣ መንግስትም የሚታመንበት አይደለም፣ ተቋም የሚታመንበት አይደለም፣ ስለዚህ ማን ላይ እምነት ልጣል የሚል ነገር ውስጥ ይገባሉ ማለት ነው።
በሀገሪቱ እንደሚተገበር የተገለጸው የሽግግር ፍትህ ሂደትም ትኩረቱ በፍርድ ቤት ሂደቶች ላይ ብቻ ማድረጉ ዘላቂ የሆነ ሰላም ለማምጣት እንዲሁም የማህበረሰብ ስነ ልቦናን ለማከም ብቻውን ውጤታማ አይሆንም ሲሉም ዶክተር አወቀ አሳስበዋል።
የሽግግር ፍትህ የአንዳንድ ፖለቲካዊ ውሳኔ፣ ሚሊተሪ ውሳኔ ሳም ትርጉም ይሰጣሉ፣ ግን አፈጻጸማቸው ላይ ስነ ልቦናዊ ተኮር ሳይሆኑ ሄዱ ጥቅም ሳይኖራቸው ይቀጥላል። የፍርድ ቤት ሂደት ብቻ ይሆናል። ግን ከዛ በፊት የሚገርምሽ ሩዋንዳ የተደረገው ሂደት ሰዎች ችግሩን ናሬት ያደርጉ ነበረ። ከዛ ከሌላው አካል ጋር ፍትህ ማግኘት ፈልጋለሁ ካሉት ጋር አብሮ መሆን ይችላሉ ወይ፣ ለምሳሌ በወርክሾፕ በስብሰባ አብሮ ኢንተራክት በማድረግ አንድ ላይ ማድረግ ሰዎችን ይሄን ቁስልን ማሻር ሂደቶች የመተረክ እንዲረዱት የማድረግ የማስተማር እንዴት ሊፈጠር ይችላል ያስፈልግ ነበር። ካለዛ ግን ይሄ ዝም ብሎ ወደ ህይወታቸው ቀጥታ የማይደርሰው ነገር ላይ ብቻ ሲሆን አየር ላይ ይቀራሉ። ለመሰራት ተሰርቶ ነበረ፣ ሽግግር ፍትህ ይደናል ይባላል፣ ግን ከሰው ልብ ሳይገባ ሊቀር ይችላል ብዬ አስባለሁ።
ዶክተር አወቀ አሁንም በቀጣይ መንግስትና ሌሎች ባለድርሻ አካላት በበዳይ እንዲሁም ደግሞ በተበዳይ ስነ ልቦና ላይ ያተኮሩ የውይይት መድረኮችን በማዘጋጀት ዘላቂ የሆነ የትውልድ ፈውስ ሂደትን ማሳካት መቻል አለባቸው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ጉዳዮችን ያጋራናል።
ዓለም አትሌቲክስ የፕላቲኒየም ደረጃ ባለው የሻንጋይ ማራቶን ኢትዮጵያዊቷ አትሌት ስራነሽ ይርጋዳኝ አሸንፋለች። አትሌቷ ውድድሩን 2 ሰዓት ከ21 ደቂቃ ከ28 ሰከንድ በሆነ ጊዜ በማጠናቀቅ አንደኛ ስትወጣ፣ ተከታዮቹን የሜዳሊያ ደረጃዎች ይዘው ያጠናቀቁት ኬንያውያን አትሌቶች ናቸው። ኬንያዊው አትሌት ፊሊሞን ኬፕቹምባ ባሸነፈበት የወንዶች ምድብ ኢትዮጵያውያን አትሌቶች 6ኛና 7ኛ ሆነው ነው ያጠናቀቁት። በስፔን ማድሪድ አቅራቢያ በተካሄደ የሀገር አቋራጭ ውድድር ደግሞ ሴቶች ኢትዮጵያውያኑ ልቅና አምባውና አሳየች አይቼው በቅደም ተከተል አንደኛና ሁለተኛ በመሆን አሸንፈዋል። በውድድሩ ጣሊያናዊቷ ናዲያ ባቶክለቲ 3ኛ መውጣቷን የዓለም አትሌቲክስ መረጃ ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ከአዶልፍ ሂትለር ጋር በማመሳሰል አስተያየት የሰጡት የእንግሊዝ እግር ኳስ ማህበር ምክር ቤት አባል ሐሙስ ዕለት ከስልጣናቸው ተነሱ። የምክር ቤቱ አባል ዋሲም ሐቅ የእስራኤልና የሐማስ ግጭትን አስመልክቶ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ምክንያት ከታገዱ በኋላ ነው ስልጣናቸውን የለቀቁት። አዶልፍ ሂትለር በቤንጃሚን ኔታንያሁ ይኮራል ብለው ከለጠፉ በኋላ ልጥፉን ቢያነሱም በዚህ ወር ከእስራ ታግደው የቆዩት ሐቅ ሐሙስ ዕለት የእስራ መልቀቂያ ደብዳቤ ለእግር ኳስ ማህበሩ ሊቀመንበር ዴቢ ሂዊት ማስገባታቸውን ሮይተርስ ዘግቧል። በደብዳቤያቸው የቅርብ ጊዜ ክስተቶች ጉልበትና ተስፋ እንዳጣ አድርገውኛል፣ ይህ እንዴት ሊሆን እንደቻለ በጣም አሳስቦኛል ብለዋል። በማህበራዊ የትስስር ገጻቸው ላይ ያሰፈሩት ጽሑፍ በቀጥታ ፖለቲከኛውን ማለትም የእስራኤሉን ጠቅላይ ሚኒስትር ኔታንያሁን የሚተች እንደሆነ የገለጹት ሐቅ፣ ሆኖም ጽሑፌ አንዳንድ ጓደኞቼና የስራ ባልደረቦቼን በማሳዘኑ ይቅርታ ጠይቃለሁ ብለዋል። ከብዙ አይሁዳውያን ጋር ለብዙ ዓመታት በቅርበት መስራታቸውንና ወዳጅነት መፍጠራቸውንም ጠቅሰው ለእነርሱና ለተጎዱት ሁሉ ይቅርታዬን በድጋሚ ጠይቃለሁ ሲሉም አክለዋል። የእንግሊዝ እግር ኳስ ማህበር ባወጣው መግለጫ እግር ኳስ አንድነት እንጂ መለያየት አይደለም የሚለውን አቋማችንን በድጋሚ እንገልጻለን ካለ በኋላ ሐቅ በማህበራዊ ብዙሃን መገናኛ ላይ ለሰጡት ተቀባይነት የሌለው አስተያየት የአይሁድ ማህበረሰብን ይቅርታ መጠየቃቸውን በደስታ እንቀበላለን ብሏል። በፈረንጆቹ አቆጣጠር ባለፈው ዓመት መጨረሻ ታህሳስ 30 በአንዲት ሴት ላይ ጾታዊ ጥቃት ፈጽሟል በሚል ክስ የቀረበበት ብራዚላዊው ኮከብ ዳንኤል ቬስ በ9 ዓመት እስራት እንዲቀጣ አቃቢ ሕግ እየጠየቀ ነው። በዓለም እግር ኳስ ውስጥ ካሉ ድንቅ ተጫዋቾች መካከል አንዱ የሆነው አልቬስ በባርሴሎና በሚገኝ አንድ የምሽት ክለብ ውስጥ ፈጽሟል በተባለው ያስገድዶ መድፈር ወንጀል በነሐሴ ወር የተከሰሰ ሲሆን አሁን ደግሞ ለፍርድ እንደሚቀርብ ጉዳዩን የሚከታተለው ፍርድ ቤት አስታውቋል። ምንም አይነት ጥፋት እንዳልፈጸመ የሚገልጸው የቀድሞ የባርሴሎና ተከላካይ ከ23 ዓመቷ ከሳሹ ጋር የፈጸመው የወሲብ ግንኙነት በእርሷ ፈቃድ የሆነ እንጂ በማስገደድ የፈጸምኩት አይደለም ሲል ተከራክሯል። በዚህ ድርጊቱም የትዳር አጋሩን መበደሉን የጠቀሰው አልቬስ በይፋ ይቅርታ ጠይቋታል። የ40 ዓመቱ አልቬስ ከጥር ወር ጀምሮ በባርሴሎና በሚገኝ ፖሊስ ጣቢያ ውስጥ ታስሮ የሚገኝ ሲሆን ፍርድ ቤቱ ከሀገር ሊወጣ ይችላል የሚል ስጋት ስላደረበት የዋስትና ጥያቄዎቹን በሙሉ ውድቅ አድርጎበታል። ለፍርድ የሚቀርብበት ትክክለኛ ጊዜ ባይታወቅም የፈረንጆቹ አዲስ ዓመት እንደገባ በአጭር ጊዜ ውስጥ ችሎት እንደሚቀርብ ይጠበቃል። ተጫዋቹ ጥፋተኛ ሆኖ ከተገኘ ለተጎጂዋ 150 ሺህ ዩሮ ካሳ እንዲከፈልና ለተጨማሪ 10 ዓመታት ከእርሷ ጋር ምንም አይነት ግንኙነት እንዳይኖረው አቃቤ ሕግ ጠይቃለሁ ብሏል። አልቬስ ከባርሴሎና ጋር 3 የቻምፒየንስ ሊግ ዋንጫዎችንና ከብራዚል ጋር 2 የኮፓ አሜሪካን ጨምሮ 42 ዋንጫዎችን አንስቷል። ባለፈው ዓመት በካታር የዓለም ዋንጫ ላይ ለብራዚል መጫወቱም ይታወሳል። በመጨረሻም የጣሊያኑ ቁጥር 1 የሜዳ ቴኒስ ተጫዋች ጃኒክ ሲነር ሀገሩን የዓለም ሻምፒዮን አድርጓል። በውድድሩ መስራች ስም ዴቪስ ካፕ በመባል የሚታወቀው የዓለም ሜዳ ቴኒስ ዋንጫ የፍጻሜ ጨዋታ ትናንት በስፔን ማላጋ ሲካሄድ ጣሊያን አውስትራሊያን 2-0 በማሸነፍ ከ47 ዓመታት በኋላ ዋንጫውን አንስታለች። በመጀመሪያው ዙር የፍጻሜ ጨዋታ ማቴዎ አርናልዲ አሌክሲ ፖፔሪንን 7-5 2-6 እና 6-4 በመርታት ጣሊያንን 1-0 እንድትመራ ያስቻለ ሲሆን በመቀጠል ሲነር ዴሚናውርን 6-3 እና 6-0 በማሸነፍ በድምሩ 2-0 በሆነ ውጤት ሀገሩን የዋንጫው ባለቤት አድርጓል። ሲነር ሀገሩ ጣሊያን እንደ አውሮፓውያኑ ከ1976 ወዲህ ለመጀመሪያ ጊዜ የዴቪስ ዋንጫን በማግኘቷ የተሰማውን ደስታ ሲገልጽ ለቡድኑ አባላት በሙሉ የማይታመን ስሜት ፈጥሮብናል፣ ሁላችንም ደስተኞች ነን ማለቱን የሮይተርስ ዘገባ ያመለክታል። የዓለም ቁጥር 4 የሆነው ሲነር ሳምንቱን 5 ጨዋታዎች አድርጎ ሁሉንም ያሸነፈ ሲሆን ቅዳሜ በተካሄደው የግማሽ ፍጻሜ ጨዋታ ሰርቢያዊውን የዓለም ቁጥር 1 ኖቫክ ጆኮቪችንም በማሸነፍ ሀገሩን ለፍጻሜ ማድረስ ችሏል። የትላንቱ ዋንጫ ለጣሊያን በታሪክ 2ኛዋ ሲሆን አውስትራሊያ 29ኛ ዋንጫዋን ለማንሳት ያደረገችው ፍልሚያ አልተሳካላትም። አውስትራሊያ ባለፈው ዓመትም ለፍጻሜ ደርሳ በካናዳ ተሸንፋለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። አሁን ወደ ሌላኛዋ አፍሪካ ሀገር ማላዊ እናቀናለን። የማላዊ መንግስት ከተባበሩት መንግስታት የህፃናት ድርጅት ዩኒሴፍ እና የእጅ ስልክ ትስስር አገልግሎት ሰጪ ከሆነው ኤርሴል ተቋም ጋር በመተባበር በማላዊ ገጠራማ አካባቢዎች ያሉ ተማሪዎች አዲስ የዲጂታል ቴክኖሎጂን እንዴት መጠቀም እንደሚችሉ እያገዘ ይገኛል። የላሜክ ማሳና ዘገባ በመቀጠል እናሰማችኋለን። በማዕከላዊ ማላዊ የሚገኘው ሊንቴፒ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለአምስት ዓመታት በሚቆየው ዘመንኛ የዲጂታል ቴክኖሎጂን በሚያዳርሰው መርሃ ግብር እንዲጠቀሙ ከተመረጡ የመጀመሪያዎቹ 9 ትምህርት ቤቶች መካከል ይመደባሉ። በመርሃ ግብሩ ውስጥ ተሳታፊ የሆኑ ተማሪዎች ገና በሶስተኛ ወር ለውጡን እየተገነዘቡት እንደሆነ ይናገራሉ። ጆአን ጀነሲስ ከትምህርት ቤቱ ተማሪዎች መካከል አንዷ ናት።
መጀመሪያ ላይ መሳሪያ መጠቀምም አልችልም ነበር። አሁን ግን ችያለሁ። መምህራችን መሳሪያዎችን ሳንጠቀም ለመረዳት የሚያዳግቱንን ነገሮች ሳይቀር የምንሰራበትን መንገድ ያስተምሩናል። መሳሪያውን ተጠቅመን ስንመለከተው ነገሮችን መፍጠር ያለውን ትርጉም በእርግጥ ለመረዳት ችለናል።
የመንግስት አሃዛዊ መረጃዎች እንደሚያሳዩት ማላዊ ውስጥ ከ15 እስከ 24 ዓመት ዕድሜ ክልል ውስጥ ከሚገኙት መካከል 4% የሚሆኑት ብቻ የመረጃና የመገናኛ ቴክኖሎጂ ክህሎት አላቸው። ይህ የሆነበት ምክንያት የኢንተርኔት ዋጋ ውድ በመሆኑና አገልግሎቱም ለዲጂታል ትምህርት ግብዓትነት ተደራሽነት ሊሆን ባለመቻሉ ነው። ትምህርት ቤትን አገናኝ ኮኔክት ኤስኮል የተሰኘው መርሃ ግብር አጋሮች የሆኑት የማላዊ መንግስት፣ የተባበሩት መንግስታት የህፃናት ድርጅት እንዲሁም የእጅ ስልክ ትስስር አገልግሎት ሰጪው ኤርቴል እያንዳንዱን ትምህርት ቤት በዘመንኛ ቴሌቪዥኖች፣ ታብሌቶችና ነጻ ኢንተርኔት ትስስር በማስታጠቅ ክፍተቱን ለመሙላት እየጣሩ ይገኛሉ። የኤርቴል ማላዊ ባልደረባዋ ኖራ ቻቮላ ቼረዋ እንደሚሉት ድርጅቱ ለትምህርት ቤቶች ነጻ ኢንተርኔት አገልግሎት እያቀረበ ነው። አዳዲሶቹ መተግበሪያዎች በአንዳንድ ትምህርት ቤቶች ያለውን ጉድለትም ለመሙላት እየረዱ ነው።
ቤተ ሙከራዎች በማይኖሩበት ጊዜ እኒህ ተማሪዎች የፊዚክስ ሙከራዎችን የትምህርት ሚኒስቴር ያመቻቸውንና በእነዚህ ታብሌቶች ላይ የተጫነውን ሚላብ የተሰኘውን መተግበሪያ መጠቀም ይችላሉ።
ማይላብ በሰሜናዊ ማላዊ በሚገኘው ሙዙዙ ዩኒቨርሲቲ ተማሪዎች የተሰራ ምናባዊ ሳይንስ ቤተ ሙከራ መተግበሪያ ነው። አንዳንድ የትምህርት ቤቱ ኃላፊዎች ለመርሃ ግብሩ ተጨማሪ ታብሌቶች እንደሚያስፈልጉ ይናገራሉ። ኖቫ ካምቱንዚ የሊንቴፔ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
በአጠቃላይ በትምህርት ቤቱ የተመዘገቡት 350 የሚጠጉ ተማሪዎች ሲሆኑ ታብሌቶች ግን 20 ብቻ ናቸው። ከዚህ ውስጥ አንደኛው የመምህሩ ሲሆን 19 ብቻ ናቸው ተማሪዎች። ታዲያ በዚህ ሁኔታ እነዚህ መሳሪያዎች በብቃት መጠቀም እንችላለን?
የማላዊ መንግስት ተጨማሪ ታብሌቶችን ለማግኘት ጥረት እያደረገ መሆኑን አስታውቋል። ቸሞራ ማይኪካ በማላዊ የትምህርት ሚኒስቴር የሳይንስ ቴክኖሎጂና ግኝት ጉዳዮች ኃላፊ ናቸው።
አሁን እኔ በማወራበት አፍታ ማይላብን በተመረጡ ትምህርት ቤቶች ለማስጀመር የሚያገለግሉ መሳሪያዎችን ለመግዛት የዕቃ ግዢ ሂደት ተጀምሯል። እያደገ ይሄዳል።
እስከዚያው ማይኪካ እስከ አውሮፓውያኑ 2023 ድረስ ከ8000 በላይ ለሚሆኑ የህዝብ ትምህርት ቤቶች የዲጂታል ትምህርት መረጃዎችን ለማዳረስ ያለውን ፍላጎት አስመልክቶ ከዓለም አቀፉ የቴሌኮሙኒኬሽን ህብረት፣ የተባበሩት መንግስታት የህፃናት ድርጅትና ጊጋ ኢኒሽቲቭ ከተባለው ተቋም ጋር መንግስታቸው መፈራረሙን አክለዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ይተላለፍላችሁ ከነበረው ጋቢና ቪኦኤ ጋር አብራችሁ ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረን ቆይቷል። መልካም ምሽት ይሁንላችሁ።